the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
So Human Rights Watch is saying the government should rein in the use of force to quell these protests, that it should release those individuals.
Human Rights Watch የሚለው መንግስቱ እነዚህን ተቃውሞዎች ለማብረድ ኃይል መጠቀሙን ማቆም አለበት ነው። ተቃውሟቸውን በሰላማዊ መንገድ በመግለጻቸው የታሰሩ ሰዎች ይፈቱ ነው።
በሰብአዊ መብቶች ተሟጋች ድርጅት Human Rights Watch የአፍሪካ ጉዳዮች አጥኚ ፊሊክስ ሆርድ ናቸው። በአብይ ርዕስ ይቀርባሉ።
ሰላም ጤና ይስጥልን አድማጮች፣ እንደምን አምሽታችኋል?
ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ አርብ ታህሳስ 29 ቀን 2008 ዓ.ም ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መች ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜናውን እናስቀድማለን። ኢትዮጵያ ውስጥ በተካሄዱ ጸረ መንግስት ተቃውሞዎች ኦሮሚያ ውስጥ በትንሹ 140 ሰዎች መሞታቸውን አንድ ለሰብአዊ መብት መከበር የቆመ ድርጅት አጋለጠ። ሰብአዊ መብት ድርጅቱ ያስቀመጠው የሟቾች አሃዝ መንግስት ካረጋገጠው በእጅጉ የላቀ ነው። ድርጅቱ Human Rights Watch ዛሬ አርብ እንደገለጠው ይህ ከሞቱት 140 ሰዎች በተጨማሪ ሌሎች አያሌ የቆሰሉበት ጸረ መንግስት ተቃውሞ ምናልባትም በ2005ቱ ምርጫ ወዲህ በመንግስቱ ላይ የተካሄደ ትልቁ አመጽ ነው። የኢትዮጵያው መንግስት በዚህ አመጽ የአምስት ሰዎች መሞት ብቻ ነው ያመነው። የHuman Rights Watch ቃል አቀባይ ፌሊክስ ሆርን ዛሬ በሰጡት ቃል የኢትዮጵያ ጸጥታ አስከባሪዎች ተቃዋሚዎቹ ብሶታቸውን በሰላማዊ መንገድ ለማሰማት የሚንቀሳቀሱባቸው መንገዶች በመዝጋት የጭካኔ እርምጃ እንደወሰዱባቸው ገልጠዋል። ሂደቱ የኢትዮጵያን የረጅም ጊዜ ተረጋጋ ሁኔታ አደጋ ላይ የሚጥል ሊሆን እንደሚችልም ቃል አቀባዩ ጨምረው ተናግረዋል። ቀደም ሲል እንዳልነው የዕለቱ አብይ ርዕስ ዘገባ ያክልበታል።
በራስ ገዟ ሶማሊላንድ የሚገኙ ባለሥልጣናት በሰጡት መግለጫ ወደ ባህረ ሰላጤው ያመሩ የነበሩ 80 ኢትዮጵያውያን ህገወጥ ስደተኞች ሰሜናዊ ሶማሊያ ውስጥ ትላንት ማታ መያዛቸውን አስታውቀዋል። የሶማሊላንድ ሳናን ገዢ አህመድ አብዲ ለቪኦኤ በሰጡት ቃል የሶማሊላንድ የባህር ኃይሎች ከጉዞው ድካም ጋር በተያያዘ በረሃብና በውሃ ጥም የሞቱ የሰባት ሰዎች አስከሬንም ማግኘታቸውን ገልጸዋል። ሌሎች ሶስት ኢትዮጵያውያን ደግሞ ወደ የብስ ሲወጡ ሞቶ መገኘታቸውን አመልክተዋል። ገዢው እንደገለጹት ጀልባዋ የተነሳችው ፑንትላንድ ከምትገኘው ቦሳሶ ነው።
ገዢው እንደገለጡት ሰዎቹ የተያዙት ቦሳሶ ውስጥ ነው። ቁጥራቸው ወደ ያልታወቀ ኢትዮጵያውያን ለኑሮ እና ለህይወታቸው መሻሻል በሶማሊላንድ በኩል ወደ ውጭ እንደሚወጡ ይታወቃል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቃቤ ህግና በቀድሞ የአንድነት ፓርቲ አመራር አባል በእነ አቶ ሀብታሙ አያሌው መካከል ባለው ክርክር ላይ ውሳኔ እንዳልደረሰ አስታውቋል። ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አማ ተከታትሏል።
አቃቤ ህግ አቶ ሀብታሙ አያሌውን ጨምሮ በሌሎች አምስት በሽብር ወንጀል ክስ በተመሰረተባቸው ተጠርጣሪዎች ላይ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በሰጠው ብይን ቅር በመሰኘት ባቀረበው የይግባኝ አቤቱታ ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ውሳኔ እንደሚሰጥ ይጠበቅ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል። ፍርድ ቤቱ ዛሬ እንዳስታወቀው ውሳኔውን ለማሰማት ያልቻለው የሚመረመር ጉዳይ እንዳለና ያንንም ገና እንዳልመረመረው በመግለጽ ነው። ይህንኑ አጠናቆ አቃቢ ህግ ባቀረበው የይግባኝ አቤቱታ ላይ ውሳኔ ለመስጠት ለጥር 10 ቀን 2008 ዓ.ም ተለዋጅ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ቀጠሮ ሁለቱም ወገኖች ማለትም አቃቢ ህግና አምስቱ ተጠርጣሪዎች የቃል ክርክራቸውን ለፍርድ ቤቱ ማቅረባቸው ይታወሳል። የአቃቢ ህግ ቅሬታ የበታች ፍርድ ቤት በአምስቱ ተከሳሾች ላይ የቀረበውን ማስረጃ ሳይመዝን በነጻ አሰናብቷቸዋል የሚል ሲሆን፣ ተከሳሾቹ በበኩላቸው ፍርድ ቤቱ የቀረቡለትን ማስረጃዎች በሚገባ በይኖ በነጻ አሰናብቶናልና ይኸው ብይን ይጽናልን ሲሉ ተከራክረዋል። አቃቢ ሕግ የቀድሞውን የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን፣ የሰማያዊ ፓርቲ አቶ የሸዋስ አሰፋን፣ የአረናውን አቶ አብርሃ ደስታን እንዲሁም አቶ አብርሃም ሰለሞንን በሽብር ወንጀል ከሷቸው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነሐሴ ወር 2007 ዓ.ም በሰጠው ብይን አምስቱም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሶማሊያ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋረጠች። የኢራን ዲፕሎማቶችም አገሪቱን ለቀው እንዲወጡ የ72 ሰዓታት የጊዜ ገደብ ተሰጥቷቸዋል። የሶማሊያ ውጭ ጉዳይ ሚኒስትር ዶክተር አብዱል ሳለም ሀድሊ የኦማር ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃል የኢራን ዲፕሎማቶች ከዲፕሎማሲያዊ ተልእኳቸው ውጭ በሆኑ እንቅስቃሴዎች ውስጥ በመገኘታቸው ድርጊቱን አውግዘው እርሳቸውም ሆኖ መንግስታቸው ይህንኑ ተገቢ ያልሆነ እንቅስቃሴ ለኢራን መንግስት ቢያሳውቁም ምንም አጥጋቢና እርምት የተወሰደበት መልስ አለማግኘታቸውን ገልጠዋል። ይህ የሶማሊያ እርምጃ በሳውዲ አረቢያና በሱኒው የኢራን መንግስት መካከል ካለው ግጭት ጋር የተገናኘ እንደሆን ተጠይቀው ውጭ ጉዳይ ሚኒስትሩ ሶማሊያ የመን ውስጥ ውጊያ ላይ ያለው የሳውዲው ጣምራ ጦር አባል እንደመሆኗ፣ አዎ ግንኙነት ሊኖረው ይችላል ብለዋል። የሶማሊያው ባለሥልጣን አክለውም በአንድ ሬስቶራንት ውስጥ የተገኙ ሁለት የኢራን ዜጎች ዲፕሎማቶች አይደሉም፣ በቁጥጥር ስር እንደዋሉም ተናግረዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ሰሜናዊ ማሊ ውስጥ የምትኖር አንዲት የስዊስ ዜጋ ከመኖሪያ ቤቷ መጠለፏ ተገለጸ። ይህም በአራት ዓመት ውስጥ ለሁለተኛ ጊዜ መሆኑ ነው። ቲምቡክቱ የሚገኙ ነዋሪዎችና ባለሥልጣናት እንዳስረዱት ታጣቂዎች በዛሬው ቀን ወደ ቢያትሪስ ስቶክሊ መኖሪያ ቤት በመግባት ይዘዋት ሄደዋል። ለጠለፋው ተጠያቂ ነኝ ያለ ወገን እስካሁን አልቀረበም። በአርባዎች ዕድሜ ክልል የምትገኘው ስቶክሊ ሚስዮናዊ ስትሆን እንደ አውሮፓውያን ዘመን አቆጣጠር በ2012ም በአክራሪ እስልምና ተከታዮች ተጠልፋ እንደነበር ታውቋል። የስዊስ መንግሥት ጠለፋውን እንደሚያውቅ ከመግለጽ ባለፈ ተጨማሪ ዝርዝር አልሰጠም።
ሁለት የማዕከላዊ አፍሪካ ሪፐብሊክ የቀድሞ ጠቅላይ ሚኒስትሮች እንደ አውሮፓ አቆጣጠር ለመጪው ጥር 31 2016 በታቀደው ፕሬዚዳንታዊ የመለያ ምርጫ ከባድ ፉክክር እንደሚገጥማቸው ተገለጠ። ባለፈው ሐሙስ ይፋ የሆነው ጊዜያዊ የመጀመሪያ ዙር ውጤት እንዳመለከተው ኤንሴን ጊዮርጊስ ዶሎግሌ በ24 ከመቶ ድምፅ የመሪነቱን፣ ፎስቲን አርቻንጌ ቷንዲራ ደግሞ በ19 ከመቶ ድምፅ የሁለተኛነቱን ስፍራ ይዘዋል። እንደ አውሮፓ አቆጣጠር ባለፈው ታህሳስ 30 ቀን በተካሄደው የመጀመሪያ ዙር ውድድር ከ30 በላይ እጩዎች መቅረባቸው ይታወሳል። ብሔራዊ የምርጫ ባለሥልጣን እንዳመለከተው ከሆነ በከፍተኛ ደረጃ የሚጠበቀው የድምፅ አሰጣጥ 79 ከመቶ ደርሷል። ባለፈው ሳምንት ውስጥ አንድ የተወዳዳሪዎች ቡድን ምርጫው መጭበርበርና አንዳንድ የሎጂስቲክስ ጉድለቶች ስለነበሩበት እንዲሰረዝ መጠየቁ ይታወሳል። ብሔራዊ የምርጫ ባለሥልጣን ግን ጥያቄያቸው ተቀባይነት የለውም በሚል ውድቅ አድርጎታል። ማዕከላዊ አፍሪካ ሪፐብሊክ ሽምቅ ተዋጊዎች ፕሬዚዳንት ፍራንሷ ቦዜዚን ከስልጣን ካስወገዱ ከዓመት በኋላ ማለትም በ2014 የተቋቋመውን ጊዜያዊ መንግስት ለመተካት ፕሬዚዳንታዊና ምክር ቤታዊ ምርጫ እያካሄደች መሆኗ ይታወቃል።
በመጨረሻም በአንድ ወቅት የታገዱትን የፊፋው ፕሬዚዳንት ይተካሉ ተብለው በስፋት ግምት የተሰጣቸው ሚሼል ፕላቲኒ በመጪው የካቲት የዓለም እግር ኳስ ፌዴሬሽኖች ማኅበር ፕሬዚደንት ምርጫ እንደማይወዳደሩ አስታውቀዋል። የታገዱት የአውሮፓ እግር ኳስ ፌዴሬሽን ፕሬዚደንት ፕላቲኒ ዛሬ ለጋዜጠኞች ሲናገሩ ለስምንት ዓመት የተጣለባቸው እገዳ ቢነሳላቸው እንኳ ከምርጫው በፊት የተዋጣለት ዘመቻ ማካሄድ እንደማይችሉ አስረድተዋል። ጊዜው ለእኔ አመቺ አይሆንም፣ ከሌሎቹ እጩ ተወዳዳሪዎች ጋርም በእኩል ደረጃ ዘመቻ ማካሄድ አልችልም ብለዋል ፕላቲኒ አክለው። ሚሼል ፕላቲኒ ፕሬዚደንቱን ሴፕ ብላተርን ለመተካት የነበራቸው ህልም የተበላሸው እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ላይ ብላተር 2 ሚሊዮን ዶላር ለፕላቲኒ በጉቦ መልክ ከፍለዋል የሚል የሙስና ክስ ከቀረበባቸው በኋላ መሆኑ ይታወቃል። ያን ክፍያ በተመለከተ የስዊዘርላንድ አቃቢያነ ሕግ የወንጀል ምርመራ ከፍተዋል። ለሰዓቱ ያለን ዜና ይኸው ነው። ዜናዎቹን ነበር ያደመጥነው። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
I don't have the specific mortality figures in front of me. You know, what I can say is we are seeing elevated numbers of people seeking support.
ከፊት ለፊት የማየው ተለይቶ የተቀመጠ ስለሞት የሚናገር ቁጥር የለም። ማለት የምችለው ምንድነው? በምግብ እጥረት ምክንያት ድጋፍ የሚፈልጉ ቁጥራቸው እጅግ የበዛ ሰዎች መኖራቸው ነው።
የUSAID የባህር ማዶ አደጋዎች ድጋፍ መስጫ ቢሮ ዳይሬክተር ጀረሚ ካናንዳይክ የዩናይትድ ስቴትስ ለኢትዮጵያ እየሰጠች ያለችውን ሰብአዊ ድጋፍ ያሳደገች መሆኗን ከገለጹበት የተወሰደ ነው። ዝርዝሩ በሁለተኛው አጋማሽ ዝግጅታችን ይቀርባል። አሁን የዕለቱ አብይ ርዕስ
ቀደም ሲል በዜናችን ላይ እንደገለጽነው በተለያዩ የኦሮሚያ ከተሞች ከ8 ሳምንታት በላይ እየተካሄዱ ባሉት የተቃውሞ ሰልፎች በክልሉ ወደ 140 የሚደርሱ ሰዎች መሞታቸውን የሰብአዊ መብት ተሟጋቾች ዛሬ አርብ ለሂዩማን ራይትስ ዎች ገልጠዋል። በኢትዮጵያና በኤርትራ ጥናት የሚያካሂዱት ፊሊክስ ፎርን ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ያወያየቻቸው ሳሌም ሶሎሞን ነች። ጥንቅሩ ነው።
በተለያዩ የኢትዮጵያ ከተሞች ከ8 ሳምንታት በላይ እየተካሄዱ ባሉት የኦሮሚያ ክልል ተቃውሞ ሰልፎች በክልሉ በትንሹ ወደ 140 የሚደርሱ ሰዎች መሞታቸውን የሰብአዊ መብት ተሟጋቾች ዛሬ አርብ ለዓለም አቀፍ የሰብአዊ መብት ድርጅት ወይም ሂዩማን ራይትስ ዋች ገልጸዋል። የሰብአዊ መብት ድርጅቱ በመግለጫው የጠቀሰው አሃዝ እስካሁን መንግስት ካረጋገጠ ቁጥር ሆነም ሌሎች የመብት ተሟጋቾች ድርጅቶች ከዚህ በፊት ከሰጡት ቁጥር በእጅጉ የላቀ ነው። የድርጅቱ የአፍሪካ ቀንድ ማለትም በኢትዮጵያና በኤርትራ ጥናት የሚያካሂዱ ቃል አቀባይ ፊሊክስ ሆርን ስለሟቾቹ ቁጥር እርግጠኛ ግምት ማግኘት እንዳልተቻለ ሲገልጹ እንዲህ ይላሉ።
Well, it's very difficult to verify the numbers given all of the restrictions on access to information and doing this research in Ethiopia.
ኢትዮጵያ ውስጥ መረጃ ለማግኘት ገደብ በመኖሩና ፍተሻም ለማድረግ ችግር ስላለ የቁጥሮቹን ትክክለኛነት ማረጋገጥ በጣም አስቸጋሪ ነው። ሚዲያውን በሚመለከት ነጻ የሆነ ሲቪል ማህበረሰብን በሚመለከት እየተስተዋለ ያለውን ልታረጋግጥ የምትችልበት ሁኔታ በቂ አይደለም። ከተሟጋቾች የምንሰማው የተገደለው ሰው ቁጥር 140 መሆኑን ነው። እነዚህ ቁጥሮች ደግሞ በማህበራዊ ሚዲያ ላይ ከወጡ ቪዲዮዎችና ፎቶግራፎች የተገኙ ናቸው። እነዚያ ፎቶግራፎችና ቪዲዮዎች ደግሞ የአንድ የተለየ አጋጣሚ ማስረጃዎች አይደሉም። ይሁን እንጂ ሁሉም ተሰብስበው በአንድ ላይ ሲታዩ የሚጠቁሙት እጅግ የበዛ የኃይል አጠቃቀም ልማድ መኖሩን ነው። ይህንን ቁጥር ማረጋገጥ ቢያስቸግርም ይህ የብተና አድራጎት ግን ግዙፍ ስለመሆኑ ጥርጥር የለውም።
ይህ 140 ሰዎች መሞትም ሆነ በተጨማሪ ሌሎች አያሌ የቆሰሉ የመንግስት ተቃዋሚዎች እንደ አውሮፓውያን አቆጣጠር ከ2005ቱ ምርጫና እንደ አውሮፓውያን አቆጣጠር ከ2014ቱ በክልሉ የተደረጉ ሰልፎች ወዲህ በኢትዮጵያ መንግስት ላይ የተካሄደ ትልቁ አመጽ ነው ብለዋል። መንግስት ግን በዚህ ሰልፍ ምክንያት የአምስት ሰዎችን ሞት ብቻ ነው እስካሁን ድረስ ያመነው። ሌሎች የተቃዋሚ ፓርቲ መሪዎች፣ ጋዜጠኞች፣ ተማሪዎችና ተራ ዜጎች መታሰራቸውንና እንዳሳሰባቸው ከገለጹ በኋላ አቶ በቀለ ገርባን በማስመልከት ፊሊክስ እንዲህ ብለዋል።
እስካሁን ከታሰሩት ውስጥ ከፍተኛው ኃላፊነት ያለበት ሰው በቀለ ገርባ ናቸው። ከኦሮሞ ፌዴራላዊ ኮንግረስ መሪዎች አንዱ ናቸው። በቀለ ለአመጽ አልባ ተቃውሞ የሚሟገቱ ሰው ናቸው። ከጊዜ ወደ ጊዜ ወደ ጽንፍና ጽንፍ እየተራራቀ በመጣው የፖለቲካ መልክዓ ምድር ላይ በቀለ አማካይ የሚባሉ አይነት ሰው ናቸው። እናም ሁከት የለሽ የሆነን አካሄድ የሚያስተምርን ሰው ይዞ ማሰርና ሁከት ቀስቅሷል ብሎ መክሰስ በእውኑ በጣም የሚያሳስብ ነው። ይህ የሚያሳየው የኢትዮጵያ መንግስት ተቃውሞዎቹን በኃይል ለማዳፈን እየጣረ መሆኑንና አግባብነት ያላቸውን ስጋቶቹን ካነሳው የኦሮሞ ሕዝብ ጋር ተቀምጦ ለመነጋገር የሚፈልግ አለመሆኑን ነው።
ፊሊክስ ሆርን ዛሬ በሰጡት ቃል የኢትዮጵያ ጸጥታ አስከባሪዎች ተቃዋሚዎቹ ብሶታቸውን በሰላም መንገድ ለማሰማት የሚንቀሳቀሱበት መንገዶች በመዝጋት የጭካኔ እርምጃ እንደወሰዱባቸው ገልጸዋል። ዘላቂ መፍትሄው ግን ይላሉ ፊሊክስ ሆርን የኢትዮጵያ መንግስት ከኦሮሞ ማህበረሰብ አባላት ጋር ቁጭ ብሎ መነጋገር ነው ብለዋል።
So Human Rights Watch is saying the government should rein in the use of force to quell these protests, that it should release those individuals who have been imprisoned for protesting peacefully.
Human Rights Watch የሚለው መንግስቱ እነዚህን ተቃውሞዎች ለማብረድ ኃይል መጠቀሙን ማቆም አለበት ነው። ተቃውሟቸውን በሰላማዊ መንገድ በመግለጻቸው የታሰሩ ሰዎች ይፈቱ ነው። ከኦሮሞ ማህበረሰብ ጋር ተቀምጠው በቅሬታዎቻቸው ላይ መመካከር አለባቸው። በማስተር ፕላኑና ሊደርስ በሚችለው መፈናቀል ላይ ብቻ ሳይሆን ኦሮሞዎች በመንግስቱ ላይ ባላቸው ስፋት ባላቸው ሌሎችም ብሶቶች ላይ ነው መነጋገር ያለበት። የደህንነት ኃይሎቹ የተጠቀሙት ጉልበት ነጻና ወገንተኛ ያልሆነ ምርመራ ሊደረግበት ይገባል።
ከህዳር ወር አጋማሽ እስካሁን የቀጠለው ሂደት የኢትዮጵያን ለረጅም ጊዜ የተረጋጋ ሁኔታ አደጋ ላይ የሚጥል ሊሆን እንደሚችል ቃል አቀባዩ ጨምረው ተናግረዋል።
የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን ተግባራዊ ይደረጋል በባሉን ተከትሎ በኦሮሚያ ከተሞች ከህዳር ወር አጋማሽ ጀምሮ ሲካሄድ የነበረው ተቃውሞ ዛሬም በአንዳንድ አካባቢዎች ቀጥሏል። ተቃውሞው የታሰሩ እንዲፈቱ፣ ለተገደሉት ሰዎች ቤተሰቦች ካሳ እንዲከፈል የሚል መፈክርም ጨምሯል። ተቃዋሚዎቹ እቅዱ ገበሬዎችን አፈናቅሎ መሬት አልባ አድርጓል፣ የኦሮሞን ባህልና ቋንቋ ያጠፋል ይላሉ። የገዢው ፓርቲ ባለሥልጣናት የተቀናጀው ማስተር ፕላን ሥራ ላይ መዋሉን አስተባብለዋል። ባለፈው ታህሳስ 4 ሮይተርስ እንደዘገበው ግን ባለሥልጣኖች በአዲስ አበባ ዙሪያ ያሉ የእርሻ መሬቶችን እንደ አዲስ ዞን ማቀናጀት መዋለ ንዋይ አፍሳሾችን ይማርካል ማለታቸውን ጠቅሷል። ዛሬና ትላንት በአንዳንድ ከተሞች ስለተካሄዱ ተቃውሞዎች፣ ከመንግሥት ጸጥታ አስከባሪዎች ስለተወሰዱት እርምጃዎች የአሜሪካ ድምፅ ራዲዮ የአፋን ኦሮሞ ቋንቋ ባልደረቦች ያጠናቀሩትን ትዝታ በላቸው ታቀርበዋለች።
በምዕራብ ሐረርጌ በአዳ ቡልቱም ወረዳ በዴሳ ከተማ ዛሬ ከቀኑ 6 ሰዓት ላይ ህብረተሰቡ ባርነት በቃን የሚል መፈክር አንግቦ ለተቃውሞ እንደወጣ አንድ የሰልፉ ተካፋይ ነኝ ያሉ ለአፋን ኦሮሞ ዝግጅት ክፍል ገልጸዋል። ስማቸው እንዳይጠቀስ ግን ጠይቀዋል።
ከለናጋቲስ በከነገር ባስ ከደም ይላሉ አቦ ወርሙ ማስተር ፕላኒ አዳበቱ ከጁ ጆርቶኒ በር አርካካመን ትሬቤ
በቀለ ገርባና በቀለ ነጋ ይፈቱ፣ የታሰሩ ተማሪዎች ሁሉ ይፈቱ፣ ማስተር ፕላኑ ይሰረዝ የሚል በራሪ ወረቀቶች ይዘው ነው የወጡት። መንገድ ላይ የከተማዋ ካቢኔ አባል መሐመድ ሰይድ መጥቶ ወረቀቶችን ከጃቸው ነጥቆ ሲበትን ሰልፈኞቹ ደበደቡት። ፌደራል ፖሊሶችና አድማ በታኝ ኃይሎች አሁን ያገኙትን ሁሉ እያዋከቡና እያሰሩ ነው። አጋዚዎችም ገብተዋል።
የበዴሳ ከተማ ካቢኔ አባል አቶ መሐመድ ሰይድ የበኩላቸውን እንዲገልጹልን ስልክ ደውለንላቸው ስልካቸውን አያነሱም። በምዕራብ ሐረርጌ ሂርና ከተማ ለአንድ ሳምንት ያክል ሲካሄድ የሰነበተው ተቃውሞ የመከላከያ ሰራዊት አባላትና አድማ በታኝ በወሰዱት እርምጃ ወደ ለየለት ጦርነት ተቀይሯል ይላሉ ስማቸው እንዳይጠቀስ የጠየቁ የኦሮምኛ ክፍል ቋንቋ ባልደረቦችን ያነጋገሩ የከተማው ነዋሪ።
ሪሪናጋቲ ዘኩንጀል ቀቤ ሪሪናጋታን ካራሎለ ዴቢሰኒ ሪሪናጋታ የገረለ ዴቢሰን በወደ ኢትሞፌ ወምናውራና ኑደበለሚ
ሪሪናጋታ። ሰላማዊ ሰልፍ ነበር የተጀመረው። መከላከያ ሰራዊት አምጥተው በሰላም የጀመርነውን ትግላችንን ወደ ጦርነት ቀየሩት። በጥይትና በንባስ መጭ ጋዝ እየደበደቡን ነው። አጋዚ ሁሉ አምጥተው ወድ ሴት ሳይለዩ በሂርና ከተማ በር እየሰበሩ በመግባት እያሰሩና እየገረፉ ናቸው።
በዛሬው የጸጥታ ኃይሎች ጥቃት ቁጥራቸው በውል የማይታወቅ ሰዎች ቆስለዋል ብለዋል የሰልፉ ተካፋይ። ካሁን በፊት በጽኑ የቆሰሉ 3 ሰዎች ጭሮ ሆስፒታል እንደሚገኙ አስታውሰዋል። የሂርና ከተማ ከንቲባ አቶ ከድር አብዱ በበኩላቸው ከተማዋ ሰላም ናት ይላሉ።
አይ ወነሞኒ ደማጅረን እንጂ ሎላክ ኮኒ ሶባ አንገማ ነምኒ ደማጅሩ እንጂ
ኮኒዋኒ እየታሰሩ ያሉ ሰዎች የሉም። ውሸት ሊሆን ይችላል። እስካሁን የታሰረ ሰው የለም። ከተማችን እስካሁን ሰላም ናት። ይህ ሁሉ ውሸት ነው።
ትላንት የምራብ ሐረርጌ የአሰቦት ከተማ ተማሪዎች የከተማዋ ባንክ ፊት ለፊት ቆመው የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን ተቃውሞ ማሰማታቸውን የቪኦኤ የአፋን ኦሮሞ ክፍል ባልደረቦች ሰልፉን የተካፈሉትን በማነጋገር ዘግበዋል። የከተማዋ ፖሊሶችና ባለስልጣናት ተኩስ በማሰማት ሰልፉን መበተናቸውም ታውቋል። የቆሰለ ሰው ግን አልነበረም። የአፋን ኦሮሞ ክፍልን ያነጋገረ አንዱ ተማሪ በአሰቦት ከሰዓት በኋላ ከ6 እስከ 9 ሰዓት ሁለተኛ ዙር የተቃውሞ ሰልፍ እንደነበር፣ በዚህኛውም ተቃውሞ የከተማዋ ነዋሪዎች፣ ነጋዴዎች፣ ለገበያ የወጡ አርሶ አደሮች መቀላቀላቸውን ገልጿል። ከዚያ በኋላ 3 መኪና ሙሉ የመከላከያ አባላት ወደ ከተማዋ መጡና ተኩስ ከፈቱብን። ተኩሱን በመጋፈጥ ተማሪዎቹና ህዝቡ ድንጋይ በመወርወር እንደተከላከሉ፣ በተወረወሩ ድንጋዮችም የተጎዱ የመከላከያ አባላት እንዳሉ ጠቁሟል። ከዚያ በኋላ ተማሪዎችን ከቤት ቤታቸው ሰብረው ገብተው እየለቀሙ ናቸው ብለዋል። ትላንት በዚሁ በምዕራብ ሐረርጌ ጡትሲ በሚባል ከተማና የዳሮ ገጠር ነዋሪዎች የተቃውሞ ሰልፍ ማካሄዳቸውን ስሙ እንዳይጠቀስ የጠየቀ የከተማው ነዋሪ ገልጿል።
ኦቦ በቀሌ ገርባቲስ ሂዳፍን ባለቅ ከመኒ ጀኒ ጅረሚያ ኦሮሞን አባብያቲስ ጃኒ ደላፊ ዲራምባኒ በጌሽ
በረቶተ ሞጅራቶተ መጋላት
አቶ በቀለ ገርባና የታሰሩት ሁሉ ይፈቱልን ያሉ ሴት ወንድ ሳይል ነው ሁሉም ለተቃውሞ የወጣው። ተማሪዎች ግን አልተካፈሉበትም። አርሶ አደሮች፣ የአገር ሽማግሌዎች ናቸው ልጆቻችንን አትሰሩብን በማለት ለተቃውሞ የወጡት።
በጡትሲ የተቃውሞ ሰልፉ በሰላም እንደተጠናቀቀ ፖሊሶች ብዙዎችን ቁጥጥር ስር እንዳዋሉ ተገልጿል። የምዕራብ ሐረርጌ አስተዳዳሪ አቶ አልይ ዑመር፣ የአሰቦት ከተማ ከንቲባ አቶ ተውፊቅ አልይና የከተማዋ ሰላምና መረጋጋት ኃላፊ አቶ አደም ሲራጅን ለማነጋገር የተደረገው ሙከራ አልተሳካም። የኢትዮጵያ ማስታወቂያ ሚኒስትር አቶ ጌታቸው ረዳ ተቃዋሚዎቹ የታጠቁና የመንግስት ባለስልጣናትን መሳሪያ ያልያዙ የጸጥታ ኃይሎችና ገበሬዎችን፣ ህዝብን የሚያሸብሩ ናቸው ማለታቸውን ሮይተርስ ባለፈው ታህሳስ 4 ጠቅሶ ዘግቧል። የምትሰሙት ደግሞ በጀርመን ሙኒክ ከተማ የሚኖሩ የኦሮሞ ተወላጆች በዛሬው ዕለት ያካሄዱትን ሰልፍ ነው። በኦሮሚያ ክልል እየተካሄደ ባለው የተቃውሞ እንቅስቃሴ ምክንያት የታሰሩ ወገኖች ይፈቱ፣ ገበሬውን ከመሬቱ ማፈናቀል ይቁም፣ የመሬት ባለቤትነት መብታቸው ይረጋገጥ፣ በተጨማሪም በኦሮሞ ህዝብ ላይ በግፍ የሚካሄደው ግድያን እናወግዛለን የሚሉ መፈክሮችን አንግበው ነበር። እነዚህን ጥያቄዎች ያካተቱ ማመልከቻዎችም በተለያዩ ደረጃ ላሉ የጀርመን መንግስት ባለስልጣናት ቢሮዎች ማስገባታቸውን ገልጸውልናል።
ኦቦ በቀሌ ገርባቲስ ሂዳፍን ባለቅ ተመኒ ጀኒ ጅረሚያ ኦሮሞን
የቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ሪያቅ ማቻር ደጋፊ አማጽያን ትናንት ከአገሪቱ መንግሥት ጋር በመዲናይቱ ጁባ የተፈረመው የሥልጣን ክፍፍል ስምምነት አገሪቱ ወደ ሰላም እንድትቃረብ የሚያደርግ አንድ ተጨማሪ እርምጃ ነው በማለት ትልቅ ስኬት እንደሆነ እየገለጡ ነው። የእንግሊዝኛ ባልደረባ ጄምስ ባቲ ያጠናቀረው ዘገባ አለ፣ አዳነች ፍሳዬ ታቀርባለች።
ትላንት ጁባ ላይ የተፈረመው ስምምነት እንዲመሰረት በታቀደው የብሔራዊ ውህደት የሽግግር መንግስት ውስጥ 30 የሚኒስቴር መስሪያ ቤቶች እንዲኖሩ መድቧል። መንግስት 16 የሚኒስቴር መስሪያ ቤቶችን ይይዛል። የገንዘብ፣ የእቅድ፣ የመከላከያ፣ የኢንፎርሜሽን፣ የብሔራዊ ጸጥታ፣ የፍትህና የህገ መንግስታዊ ጉዳዮች ሚኒስትሮችን ያቀፉ ናቸው። ተቃዋሚዎቹ ደግሞ የነዳጅ ዘይት፣ የአገር አስተዳደር፣ የስራ፣ የማዕድን፣ የመሬት፣ የቤቶችና የከተማ ልማቶችን የመሳሰሉ 10 የሚኒስቴር ቦታዎችን አግኝተዋል። የውጭ ጉዳይና የመጓጓዣ ሚኒስቴርነት ቦታዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት ሌላቸው የቀድሞ የፖለቲካ እስረኞች ቡድን ተሰጥቷል። ሌሎች በደቡብ ሱዳን ያሉ የፖለቲካ ፓርቲዎችም 2 የሚኒስቴር ቦታዎችን እንዳገኙ ታውቋል። የተቃዋሚው የሱዳን ህዝባዊ ሐርነት ንቅናቄ የውጭ ጉዳይ ጸሐፊ ኤስኬል ሎልጋትኩት ስምምነቱ የቀረቡትን ጥያቄዎች ሁሉ ባያሟላም አማጽያኑ ተቀብለውታል ብለዋል።
ባገኘነው ረክተናል ለማለት ባንችልም ይህ የፈረምንበት ስምምነት ነው። ባንረካበትም እንኳ ማንኛውንም የፈረምንበትን ስምምነት እንዳለ መተግበር ይኖርብናል። ከሀገር አስተዳደር አንስቶ እስከ የነዳጅ ዘይትና የሳይንስና ቴክኖሎጂ ሚኒስቴር የሚሄዱ የስልጣን ቦታዎች በማግኘታችን ደስተኞች ነን።
አማጽያኑ ባገኟቸው 10 የሚኒስቴር መስሪያ ቤቶች የተደሰቱት ለሰፊው የሱዳን ህዝብ አገልግሎት ለማቅረብ የሚያስችሉ በመሆናቸው ነው ብለዋል ጋትኮክ። ስምምነቱ ትልቅ ስኬት የተገኘበትና ሁሉም ወገኖች አሸናፊዎች የሚሆኑበት ነው ሲሉ ገልጸውታል። የደቡብ ሱዳን ህዝብ ሰላም ለማግኘት በትዕግስት በመጠበቁም እንኳን ደስ ያለ ብለውታል። ጋትኮክ አያይዘውም አማጽያኑ የምክር ቤት አባሎቻቸውን ባለፈው ነሐሴ ወር የተደረገው ስምምነት መተግበሩን ለሚከታተለው በኤጋድ ማለት በምስራቅ አፍሪካ ኢኮኖሚ ትብብር በይነ መንግስታት ለተሰየመው የጣምራ ተቆጣጣሪዎችና ገምጋሚ ኮሚሽን ማቅረባቸውን ገልጸዋል። ይህ ከባድ ስምምነት በመሆኑ የሀገሪቱን ህዝብ እንኳን ደስ ያለን እንላለን፣ ምክንያቱም አሁን በቅርቡ መንግስት ይኖረዋልና ሲሉ የተቃዋሚዎቹ የውጭ ጉዳይ ኃላፊ ተናግረዋል። የውጭ ጉዳይ ሚኒስቴርነት ቦታ ለቀድሞዎቹ የፖለቲካ እስረኞች የተሰጠው የብሔራዊ አንድነት መንግስት ለመመስረት ባለው ፍላጎት መሰረት እንደሆነ ጋትኩት ጨምረው ገልጸዋል።
ሁሉም የሚኒስቴር መስሪያ ቤቶች በሁላችን መካከል መከፋፈል ይኖርባቸዋል። ሁሉም ወገኖች ባገኙት ሁሉ መደሰት ይኖርባቸዋል። ሁላችንም ደቡብ ሱዳናውያን በመሆናችን ተገቢውን ውክልና ማግኘትም ይኖርብናል። ህዝባችንን የማስተባበር መንፈስ ለህዝባችን ማሳየት አለብን። በህዝባችን ላይ የደረሰውን ቁስል ለማከምም እርቅ ማውረድ ይገባናል።
የጥምረት ተቆጣጣሪና ገምጋሚ ኮሚሽን ባወጣው የጊዜ ገደብ መሰረት የብሔራዊ ውህደት መንግስት እንደ አውሮፓ አቆጣጠር በመጪው ጥር 22 ቀን መመስረት ይኖርበታል። ከሁለት ሳምንታት በኋላ ማለት ነው።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ዩናይትድ ስቴትስ ለኢትዮጵያ እየሰጠች ያለችውን ሰብአዊ ድጋፍ እያሳደገች መሆኗን ተናግራለች። የዓለም አቀፍ የልማት ኤጀንሲዋ USAID ተብሎ በምህጻር መጠሪያው ይታወቃል። በቅርቡ ይፋ ያደረገውን የ88 ሚሊዮን ዶላር ሌላ እርዳታ ጨምሮ አሜሪካ በዘንድሮው የኤልኒኞ ክስተት ምክንያት ኢትዮጵያ ለደረሰባት ድርቅ መቋቋሚያ ከ9 ቢሊዮን ብር በላይ ሰጥታለች። የኤጀንሲውን የባህር ማዶ አደጋዎች ድጋፍ መስጫ ቢሮ ዳይሬክተር ጀረሚ ካነንዳይክን ሰሞኑን ያነጋገረው ሰለሞን አባተ የዘገባውን የመጨረሻ ክፍል ቀጥሎ ያቀርባል።
የእርዳታው መጨመር የችግሩን ስፋትና አሳሳቢነት እንደሚጠቁም ለአሜሪካ ድምፅ መግለጫ የሰጡት በዩኤስኤአይዲ የባህር ማዶ አደጋዎች ድጋፍ መስጫ ቢሮ ዳይሬክተር ጀረሚ ከናንዳይክ መጪው የበልግ ዝናብ ከቀረና ሁኔታዎች የሚባባሱ ከሆነ የአሜሪካም ድጋፍ ሊቀጥል እንደሚችል ጠቁመዋል። ለማንኛውም አሁን መስሪያ ቤታቸው ከኢትዮጵያ መንግሥት ጋር ጥናትና ክትትል ላይ እንደሆነ ነው ዳይሬክተሩ የጠቆሙት። የኢትዮጵያ መንግሥት ለችግሩ የሰጠውን ትኩረትና ምላሹንም እንደሚያደንቁ ከናንዳይክ ተናግረዋል። ስለ ድርቁና ስለ መዘዙም አንዳንዶች ሲናገሩ ረሃብ ነው የሚሉ አሉ፣ ቸነፈርም ነው የሚሉ አሉ። የኢትዮጵያ መንግሥት ግን የምግብ እጥረት እያለ ነው የሚጠራው። ለመሆኑ የአሜሪካስ ግምገማ ምን አይነት ይሆን?
I think that's a fair characterization. I mean, it certainly is not, nor do we expect it would become a famine.
እኔ ያ ትክክለኛ አጠራር ይመስለኛል። ይህ ቸነፈር አይደለም ይሆናልም ብለን አንጠብቅም። ከ1977ቱ ታሪክ በመነሳት ሰዎች ብዙ ጊዜ ስለ ኢትዮጵያ የሚጠይቁት ነው ይሄ። የሞት መጠንን፣ የምግብ እጥረትን፣ የበረታ የምግብ እጥረት ማለቴ ነው። እነዚህን የመሳሰሉትን የሚያሳይ ጣሪያ አለ።
Nothing that we've seen indicates that those thresholds have been crossed or are likely to be crossed.
እነዚህ ጣሪያዎች መዘለላቸውን ወይም ወደፊትም ሊዘለሉ ስለመሆኑ የሚጠቁም አንዳችም ሁኔታ አላየንም።
ይህ ማለት ግን ይላሉ የዩኤስኤአይዲው ዳይሬክተር ካናንዳይክ፣ ሁኔታው ከባድ አይደለም ማለት አይደለም።
That doesn't mean that it's not a serious situation. Obviously it's a very serious situation, but it's one we're also seeing.
ሁኔታው ከባድ አይደለም ማለት አይደለም፣ በጣም የከበደ ነው። ይሁን እንጂ የኢትዮጵያ መንግስትም የሚመጥነውን እርምጃ እየወሰደ መሆኑን እያየን ነው። እኛም እንደ አሜሪካ መንግስት ብርቱ ትኩረት ሰጥተን እየተንቀሳቀስን ነው።
ደግነቱ እንዲህ አይነት የምግብ ዋስትና ቀውስ ቀድመህ ልትተነብይና ልትጠብቀው የምትችለው ችግሮቹንና አንዳንድ የከፉ ሊሆኑ ይችሉ የነበረ መዘዞቹን ለመቀነስ እንድንችልም ትንሽ የቅድሚያ ጊዜ ሊሰጥ የሚችል ነው ብለዋል ካናንዳይክ። በዚህ ዓመት በተፈጠረው ሁኔታ የሞቱ ሰዎች መኖራቸውን የሚጠቁሙ አንዳንድ ዘገባዎች መሰማታቸውን የኢትዮጵያ መንግስት ግን የሚናገረው ማንም እንዳልሞተ መሆኑን ለዩኤስኤአይዲው የባህር ማዶ አደጋዎች ድጋፍ መስጫ ቢሮ ዳይሬክተር ጀረሚ ካናንዳይክ አንስቼላቸው ነበር።
I don't have the specific mortality figures in front of me. What I can say is this
ከፊት ለፊቴ የማየው ተለይቶ የተቀመጠ ስለ ሞት የሚናገር ቁጥር የለም። ማለት የምችለው ምንድነው? በምግብ ጥረት ምክንያት ድጋፍ የሚፈልጉ ቁጥራቸው እጅግ የበዛ ሰዎች መኖራቸው ነው።
The good thing is that the science of predicting these kinds of crises has gotten good enough that we can put appropriate interventions.
ጥሩ ነገር እንዲህ አይነቱን ቀውስ ለመተንበይ የሚያግዘን ሳይንስ የሚፈልገውን ጣልቃ ገብነት ቀድመን ለማዘጋጀትና ሊደርስ ይችል የነበረውን የሞት መጠን ለማስቀረት እንድንችል በሚያደርግ ሁኔታ የሰለጠነ ነው።
ቢሮአቸው ከኢትዮጵያ መንግስት ጋር በሚያካሂደው የስራ የውሃ አቅርቦትና የንጽህና ድጋፍ እየሰጠ መሆኑን ተናግረዋል። ይህ ድጋፍ የመጠጥና ለከብቶቻቸውም የሚፈልጉትን ውሃ ማህበረሰቦቹ እንዲያገኙ ማድረግን፣ እጅግ ከፍተኛ መጠን ያለው የምግብ እርዳታ ማቅረብን የሚያካትት፣ በዚህም ምክንያት ሊደርስ ይችል የነበረ የሞት አደጋን ለማስቀረት በልዩ ሁኔታ አልመው የሚከናወኑ ስራዎችንም የሚያካትት መሆኑን ገልጸዋል። እንዲህ አይነት የሰፋ ምላሽ እየተሰጠ መሆኑ እየተነገረ ባለበት ሁኔታ ሴቶችና ህፃናት ውሃ ፍለጋ ረጅም ርቀት ለመሄድ እየተገደዱ እንደሆነ፣ ገበሬው የሚያርስበትን በሬውንና ለመጪው የአዝመራ ወቅት ያስቀመጠውን ዘር እየበላ ስለመሆኑ ያውቁ እንደሆነ ጠይቄያቸው ነበር ኮናንዳይክን።
Yeah, we are aware of those reports. All of those are pretty concerning signs because those are indications that
አዎ እናውቃለን። ስለነዚህ ሪፖርቶች እነዚህ ሁሉ አሳሳቢ ምልክቶች ናቸው። ምክንያቱም ሰው አደጋውን ለመቋቋም እየሄደ ያለበት መንገድ ኑሮውን ይበልጥና ይበልጥ እየጎዳው የሚሄድ መሆኑን የሚያሳዩ ናቸው። እነዚህ ርምጃዎች ሰው እጅግ በከፋ ሁኔታ ውስጥ እንዳለ ነው የሚጠቁሙት። ስለዚህ እርዳታችንን ከእንዲህ አይነቶቹ ፈተናዎች ለተወሰኑ መልስ በሚሰጥ ሁኔታ ላይ እንዲገኝ ለማድረግ እያሳደግን ነው።
መፈናቀልን ለማስቀረት የሚያከናውኗቸው ስራዎች ማህበረሰቦቹ ውሃ እዚያው ማግኘት የሚችሉባቸውን ሁኔታዎች መፍጠርን፣ ለግዥና ለመሳሰሉት የሚያግዟቸውን የጥሬ ገንዘብ ድጋፎችን፣ እንስሳቱ እንዳይሞቱም የሕክምናውን አገልግሎት ማድረስን የሚያካትቱ መሆናቸውን ከናንዳይክ አመልክተዋል። ገበሬውና አርቢው ከብቶቹ በድርቁና በረሃብ ተጎሳቅለው ዋጋ እስኪያጡ ወይም እስኪሞቱ ከመጠበቅ ይልቅ በእንዲህ አይነት ሁኔታዎች ቀድሞ የመሸጥ እርምጃዎችን ስለሚወስድ የስጋ ደህንነት ተጠብቆ ሊቆይና ሊከማች የሚችልበትንም ጤናማ ሁኔታ ለመፍጠር ኤጀንሲያቸው ድጋፍ እየሰጠ መሆኑን ገልጸዋል። እንዲህ አይነት ቀውስ ሲከሰት ምግብ ዋናውን ክፍል ይያዝ እንጂ በዙሪያው ያሉ እጅግ የበዙና የተወሳሰቡ ችግሮችም በዚያው መጠን ትኩረትና ምላሽ የሚያስፈልጋቸው መሆናቸውን ከናንዳይክ ተናግረዋል። ተከታዩ ጥያቄ የፖለቲካ ተቃዋሚዎችና እንዲያውም አንዳንድ ተረጂዎችም ገዢው ኢህአደግ እርዳታን ለፖለቲካ መጠቀሚያ መሳሪያነት እንደሚጠቀም የሚያነሷቸው ክሶችና ስሞታዎች መኖራቸውን የሚመለከት ነበር። ለመሆኑ በምትሰጡት ድጋፍ ላይ ያላችሁ ቁጥጥርና ክትትል እስከምን ድረስ ነው?
Well, you know, any program that we fund is subject to standard provisions on oversight and monitoring.
እኛ በገንዘብ የምንደግፈው ማንኛውም መርሃ ግብር ደረጃውን የጠበቀ ክትትልና ቁጥጥር የሚደረግበት ነው። USAID እንደሚሰራባቸው እንደማንኛቸውም ሌሎች አካባቢዎች ሁሉ ኢትዮጵያም ውስጥ የተባበሩት መንግስታት ድርጅትም ይሁኑ መንግስታዊ ያልሆኑ ድርጅቶች ስራዎቹን የሚያስፈጽሙ አገሮቻችን ሁሉ ወይም አጋሮቻችን ሁሉ ድጋፍ የሚያስፈልጋቸውን አካላት ለይተው እንዲያውቁና እንዲያመጧቸው እንጠይቃለን። በዚህም በUSAID የሚረዱ ሰዎች የሚመረጡበት ከፍላጎታቸው አንጻር መሆኑን ማረጋገጥ እንፈልጋለን። እንዲሁም እርዳታው ለዚያ ለታሰበለት ሰው ስለመድረሱ የተጠናከረ ክትትልና ቁጥጥር እንዲደረግ እንፈልጋለን።
እንዲህ አይነቱ ክትትል እንዲደረግ የሚፈልጉት መርሃ ግብሮቹ ተጀምረው እስኪጠናቀቁ ባለ ሙሉ የህይወት ዘመናቸው መሆኑንም ዳይሬክተሩ ተናግረዋል። ሌሎችም የክትትል አሰራሮች እንዳሏቸው ገልጸዋል።
We have a large USAID mission in Ethiopia that will do direct monitoring.
እኛ ኢትዮጵያ ውስጥ ግዙፍ የUSAID ቢሮ አለን። ያም የአጋሮቻችንን እንቅስቃሴዎች በቀጥታ ይከታተላል። ስፍራዎቹ ድረስ ይሄድም ይመለከታል። የአሜሪካ እርዳታ በቀጥታ ለታለመላቸው ሰዎች ለመድረሱ እርግጠኞች ነን።
የኢትዮጵያ መንግስት ጋዜጠኞች በነጻነት ተንቀሳቅሰው የድርቁንና የምግብ ጥረቱንም ሆነ አቅርቦቱን ዘገባዎች ለዓለም ማሳወቅ እንዲችሉ በሮቹንና መስኩንም ክፍት እንዲያደርግ የሚጠይቁ አጋሮቻቸው መኖራቸውን አንስቼላቸው ነበር። ዓለም ምን እየተፈጠረ እንደሆነ ማወቅ ይፈልጋል። እርዳታ ለማግኘት መረጃ መስጠት ያስፈልጋል ብለዋል። እነዚያ ኢትዮጵያ ውስጥ ያሉ ድጋፍ ሰጪዎች ለመሆኑ ይህንን ጥያቄ አስመልክቶ የUSAID አቋም ምንድን ነው?
You know, the US does comment periodically on journalistic freedom within Ethiopia.
United States በኢትዮጵያ ያለውን የፕሬስ ነጻነት ጉዳይ አስመልክቶ በየወቅቱ መግለጫ ያወጣል። በቅርቡም ዋይት ሃውስ እና የውጭ ጉዳይ መስሪያ ቤቱ እንደዚህ አይነት መግለጫ አውጥተዋል። ስለዚህ እኔም የምመራህ ወደዚያው ነው።
እነዚያ መግለጫዎች ምን እንደሚሉ በወቅቱ ዘግበንባቸዋል። አስፈላጊ ከሆነም ወደፊት እንመለስባቸዋለን። በጥቅሉ ግን ስለ ኢትዮጵያ የፕሬስ ነጻነትና የጋዜጠኞች ደህንነት የሚናገሩት ጥሩ እንዳልሆነ ነው የሚታወቀው። ወደ ዛሬ ጉዳይ ልመለስ። ኢትዮጵያ ይህንን አደጋ ለመመከት 1.4 ቢሊዮን ዶላር እንደሚያስፈልጋት አሳውቃለች። ወደ 30 ቢሊዮን የኢትዮጵያ ብር መሆኑ ነው። እስካሁን ከዓለም አቀፉ ማህበረሰብ የተገኘው ደግሞ ከሚፈለገው በእጅጉ ያነሰ ነው። ለመሆኑ የዚያን ያህል ግዝፈት ያለው ገንዘብ በእውኑ ያስፈልጋል? የሚገኝስ ይመስልዎታል?
No question, it's badly needed. It's hard to say how achievable it is. You know, right now there is probably
በጣም የሚያስፈልግ ለመሆኑ ጥያቄ የለውም። ይገኛል ወይ የሚለውን ለመናገር ነው የሚከብደው እንጂ አሁን በዓለም ዙሪያ ያለው የእርዳታ ጥያቄ ማንኛችንም በስራ ዘመናችን ወቅት አይተኑ ከማናውቀው ሁኔታ የበዛ ነው። የየመን፣ የሶሪያ የኢራቅ ቀውሶች አሉ። የደቡብ ሱዳን ሁኔታ አሁንም አሳሳቢ ነው። ዳርፉርም አሁንም በጥሩ ሁኔታ ላይ አይደለም ያለው። ስለዚህ በዓለም ዙሪያ እንደዚህ የበዛ ፍላጎት ነው ያለው። በርግጥ የኢትዮጵያ መንግስት ተጨማሪ ጥሪት እየመደበ መሆኑን ያያየን ነው። እኛም ተጨማሪ እርዳታ እንሰጣለን።
የበልጉን ሰማይ አይተን ደግሞ ምን እንደሚመጣ እናስባለን ያሉት ካናንዳይክ አዲሱ የአውሮፓ አመት ሲገባም ለብዙ ለጋሾች የአዲስ እርዳታ መልቀቂያ ጊዜ በመሆኑም ተጨማሪ ድጋፎችን በመጪዎቹ አንድና ሁለት ወራት እንደሚጠብቁ ገልጸዋል። ከዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የባህር ማዶ አደጋዎች ድጋፍ መስጫ ቢሮ ዳይሬክተር ጀረሚ ካናንዳይክ ጋር ያደረግነውን ቃለ ምልልስ ነው ያሰማናችሁ። ሚስተር ካናንዳይክን አመሰግናለሁ።
እኛም ሰለሞን አባተን እናመሰግናለን። ወደ ቀጣይ ዝግጅቶች እንሸጋገር። ኢትዮጵያ በጋዜጦች ተከታዩ ሳምንታዊ ቅንብር ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ ድሮኖች ተፈላጊነት እየሰፋ ሄደ። ጆኒ ካርሰን ፕሬዚደንት ኦባማ አፍሪካን በሚመለከት ማከናወን አለባቸው ያሏቸውን ነጥቦች ጠቀሱ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ በዘገበው መሰረት ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድንና ከሌሎች አማጽያን ጋር በሚያደርገው ትግል፣ የድሮኖች ማለት የሰው አልባ ተዋጊ አይሮፕላኖች ተፈላጊነት ከፍ በማለቱ በኢትዮጵያ የነበረውን የድሮን ሰፈር ዘግቶ ወደ ሌላ ቦታዎች አዛውሯል። ከአራት ዓመታት በፊት በኢትዮጵያ የተመሰረተው የድሮን ሰፈር ከአልቃይዳ ጋር በተሳሰረው አልሸባብ ላይ ስለላ ለማካሄድ የሚያስፈልግ ቁልፍ ሰፈር እንደነበር የዩናይትድ ስቴትስ ባለሥልጣኖች መናገራቸውን ድረገጹ ጠቁሟል። የዩናይትድ ስቴትስ ባለሥልጣኖች አርባ ምንጭ ላይ የነበረውን የድሮን ሰፈር ለምን ለመዝጋት እንደፈለጉ ግልጽ አላደረጉም። የዩናይትድ ስቴትስ የአፍሪቃ እዝ ቃል አቀባይ ሌተናል ኮማንደር አንቶኒ ፌቦ ዩናይትድ ስቴትስ እና ኢትዮጵያ በአሁኑ ወቅት የእኛ አርባ ምንጭ ላይ መቆየት አያስፈልግም የሚል ውሳኔ ላይ ደረስን ማለታቸውን አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ካትሪን ዲዮፕ በበኩላቸው የእኛ የአርባ ምንጭ ቆይታ በቋሚነት እንዳልነበረ መገንዘብ ያስፈልጋል እንዳሉ ድረገጹ ጠቁሟል። የድሮኖቹ ሰፈር መዘጋት ያልተጠበቀ የሚያደርገው የዩናይትድ ስቴትስ አየር ኃይል ከሶስት ወራት በፊት የድሮኖችን ስራ የሚያንቀሳቅሱ 130 ሰራተኞች የሚሰፍሩበት የጎብኚዎች ማረፊያ ቦታ በ6.7 ሚሊዮን የሶስት ዓመታት ኮንትራት ከሶስት ወራት በፊት ፈርሞ ስለነበረ እንደሆነ ዘገባ ያወሳል። የዩናይትድ ስቴትስ ወታደራዊ መኮንኖችም ድሮኖቹ የት እንደተወሰዱ ከመናገር ተቆጥቧል። ይሁንና እርምጃው የተወሰደው የኦባማ አስተዳደር ከአፍጋኒስታን አንስቶ እስከ ካሜሩን በሚሄዱ በርካታ ሀገሮች ጸረ አሸባሪነት እንቅስቃሴዎችን እንዲያጎላብት ጫና በሚደረግበት ወቅት ነው። እንዲህ አይነቶቹ እንቅስቃሴዎች በከፊልም ቢሆን በድሮኖችና በድሮን ነጂዎች እጥረት ሲገደቡ ቆይተዋል ይላል ዘገባው። የድሮን ፓይለቶች እጅግ በጣም የሚፈለጉ ከመሆናቸው የተነሳ የአየር ኃይሉ እስከ 125,000 ሽልማት እንደሚሰጥ በቅርቡ ማስታወቁን ዋሽንግተን ፖስት ድረገጽ ላይ የወጣው ጽሑፍ ጠቅሷል። በኢትዮጵያ የነበረው የድሮን ሰፈር መዘጋት በዓለም አቀፍ ደረጃ የሚደረገው የድሮኖች እንቅስቃሴ ማሸጋገር ጋር የተያያዘ እንደሆነ ድረገጹ ጨምሮ ጠቅሷል። ፕሬዚደንት ኦባማ ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድንን ለመቋቋም በካሜሩን አዲስ የድሮን ሰፈር ለመክፈት 300 የአሜሪካ ወታደሮች እንደሚልኩ ባለፈው ጥቅምት ወር ተናግረው ነበር። ሆኖም በኢትዮጵያ የነበሩት ድሮኖች ወደ ካሜሩን የተወሰዱ አይመስልም። ከማሊ ወደ ደቡባዊ ሊቢያ በሚዘረጋው ግዙፍ ምድረ በዳ ባሉት እስላማዊ አማጽያን ላይ ስለላ ለማካሄድ ፔንታገን በምዕራብ አፍሪቃዊቱ ሀገር ኒጀር ላይ የድሮን እንቅስቃሴዎች መስርቷል። በአፍጋኒስታን የታሊባኖች በአዲስ መልክ መንሰራፋትና በአንዳንድ የሀገሪቱ ክፍሎች የአልቃይዳ አማጽያን ማቆጥቆጥ ምክንያት የዩናይትድ ስቴትስ ወታደራዊ አዛዦች በሀገሪቱ ከተጠበቀው በላይ ድሮኖች ለማስፈር ተገደዋል። በኢራቅና በሶሪያ ባሉት እስላማዊ መንግስት ነኝ የሚለው ቡድን አማጽያን ላይ የሚካሄደው የአየር ጦርነት በቀጠለበት በአሁኑ ወቅት ድሮኖች ስለላ በማካሄድም ሆነ የአየር ድብደባ በማድረግ ትልቅ ሚና እንደሚጫወቱ፣ ለዚሁ ዘመቻም የዩናይትድ ስቴትስ መከላከያ ሚኒስቴር ቱርክን፣ ኩዌትን፣ ቃታርንና የተባበሩት የአረብ ኤሚሬቶችን በመሳሰሉት የአካባቢ ሀገሮች በርካታ የድሮን ሰፈሮች ላይ ድሮኖች አከማችታለች ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ኦል አፍሪካ ዳትካም ላይ የወጣ የጆኒ ካርሰን ጽሑፍ በበኩሉ ፕሬዚደንት ኦባማ ከሳቸው በፊት ከነበሩት የአሜሪካ ፕሬዚዳንቶች በበለጠ ከአፍሪካ ጋር ሰፊ ስራ ሰርተዋል። ይሁንና በስልጣን ላይ በሚቆዩበት አንድ ዓመት ጊዜ ውስጥ ማከናወን ያሉባቸው ነገሮች አሉ ይላል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር የነበሩት ጆኒ ካርሰን በአሁኑ ወቅት በዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪ ናቸው። ፕሬዚደንት ኦባማ አሜሪካ ከአፍሪካ ጋር ያላትን ግንኙነት በሚገባ ከፍ በማድረግ ፍጹም ለውጠውታል። በአፍሪካ ሰፊ ጉብኝት አድርገዋል። በርካታ የቆዩ ፕሮግራሞችን አድሰዋል። የአፍሪካን የኢኮኖሚ እድገት ሊያፋጥኑ የሚችሉ አዳዲስ ሀሳቦችን አፍልቀዋል። አገዋ ማለት የአፍሪቃ የእድገት እድል ጊዜ እንዲታደስ ለማድረግ ከፍተኛ ትግል አካሂደው ተሳክቶላቸዋል። 37 የሀገራት መሪዎች የተሳተፉበት የመጀመሪያው የዩናይትድ ስቴትስ እና የአፍሪቃ መሪዎች ጉባኤን አስተናግደዋል። ፓወር አፍሪካ የሚለውን በመላ አፍሪቃ የኤሌክትሪክ መብራት ኃይል ተደራሽነት እንዲኖር የሚጥር ፕሮግራምን ያካተቱ በርካታ የኢኮኖሚ አዳዲስ መርሃ ግብሮችን መስርቷል። ፊድ ዘ ፊቸር ወይም መጻኢውን መግቡ በሚል ሲያሜ የምግብ ምርት እንዲበራከትና በመላ አፍሪካ አረንጓዴ አብዮት እንዲስፋፋ፣ ትሬድ አፍሪካ በሚል ሲያሜ ደግሞ በአፍሪካና በዩናይትድ ስቴትስ መካከል የንግድ ግንኙነት እንዲሰፋ ጥረዋል። ፕሬዚደንት ኦባማ የአፍሪካ ወጣቶች የወደፊት መሪነት ሚናን ታሳቢ በማድረግ 500 የሚሆኑ በንግድ የተሰማሩ ወጣት አፍሪካውያን ባለሙያዎችንና ማህበረሰባዊ አደራጆችን በየዓመቱ ወደ ዩናይትድ ስቴትስ በማስመጣት ለአምስት ሳምንታት ያህል የአመራር የማደራጀትና የአስተዳደር ስልጠና እንዲያገኙ አድርገዋል። ይኸው መርሃ ግብርም ለብዙ ዓመታት የሚቀጥል ነገር ነው። ሆኖም ለቀጣዩ የሚደረገውስ ምንድን ነው ሲሉ ጆኒ ካርሰን ባቀረቡት ጽሑፍ ይጠይቁና ፕሬዚደንት ኦባማ ከአንድ ዓመት በኋላ የፕሬዚዳንትነት ስልጣናቸው ከማብቃቱ በፊት ማድረግ አለባቸው የሚሏቸውን 10 ነጥቦች አስፍረዋል። በመጀመሪያ ደረጃ ፕሬዚደንት ኦባማ ናይጄሪያን መጎብኘት አለባቸው ይላሉ። በፕሬዚዳንትነት ጊዜያቸው 5 ጊዜ ወደ አፍሪካ ተጉዘዋል። ሆኖም ናይጄሪያ በኢኮኖሚ በፖለቲካና በነዳጅ ዘይት ከመላ አፍሪካ የላቀች ሆና ሳለ ፕሬዚዳንቱ አልጎበኟትም ብለዋል ጆኒ ካርሰን። አንዳንድ ሰዎች ናይጄሪያን መጎብኘቱ በቦኮ ሐራም ምክንያት ከጸጥታ አንጻር ሊያሰጋ እንደሚችል ይናገራሉ። አልሸባብ በመዲናይቱ መሃል ጥቃቶች ባካሄደባት ሀገር በሰላም ለመጎብኘት ከቻሉ በአቡጃና በሌጎስ ተመሳሳይ ጉብኝት ማካሄዱ ከባድ አይሆንም ይላሉ ጆኒ ካርሰን። የጆኒ ካርሰን ጽሑፍ አያይዞም የኦባማ አስተዳደር አፍሪካን በሚመለከት የዲሞክራሲያዊ ተቋማት እንዲጠናከሩ፣ መልካም አስተዳደር እንዲኖር እንዲሁም ነጻና ፍትሐዊ ምርጫ እንዲካሄድ የሚጥር በመሆኑ በምዕራብ አፍሪካ የዲሞክራሲ ክልላዊ ጉባኤን በተባባሪነት ማስተናገድ አለባቸው ይላሉ። ጆኒ ካርሰን ፕሬዚደንት ኦባማ የሥልጣናቸው ጊዜ ከማብቃቱ በፊት ማከናወን አለባቸው ከሚሏቸው ሌሎች ነጥቦች መካከል ናይጄሪያ የጂ 20 ሀገሮች ቋሚ አባል እንድትሆን ይደግፉ፣ በአፍሪካ የኤሌክትሪክ መብራት ኃይል እንዲስፋፋ ያቀረቡት ሐሳብ በምክር ቤቱ እንዲያልፍ ጥረት ያድርጉ፣ ዩኤስኤአይዲ በሚል አህጽሮት የሚታወቀው የዩናይትድ ስቴትስ የዓለም አቀፍ የእድገት አገልግሎት ቋሚ የሆነ የዲሞክራሲ ባጀት እንዲኖረው ያድርጉ፣ በታንዛኒያ አዲስ የተመረጡት ፕሬዚደንት ጆን ማጉፉሊን በዋይት ሀውስ ይጋብዙ፣ በሰሜን ናይጄሪያ የዩናይትድ ስቴትስ ኮንስሌት እንዲኖር፣ በሞቃዲሾ ደግሞ ሙሉ ኤምባሲ እንዲመሰረት ያድርጉ የሚሉት ይገኙባቸዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ለዕለቱ ወደ አዘጋጀነው የመጨረሻ ቅንብር እናልፋለን። ወደ ትግራይ መቀሌ ከተማ እንሸጋገርና የትናንቱን የገና በዓል አከባበር ባጭሩ እናያለን። በመቀሌ ዩኒቨርሲቲ የአይደር ሆስፒታል ሰራተኞች በቅርቡ ባቋቋሙት የበጎ አድራጎት ትናንት ከሕሙማንና አስታማሚዎች እንዲሁም በአካባቢው ማህበረሰብ ከሚገኙና ጧሪ ከሌላቸው አረጋውያን ጋር በመሆን ልዩ የገናን በዓል አክብረዋል። ዝግጅቱ ላይ የተገኘው ግርማይ ገብሮ ተከታዩን ልኳል።
ዶክተር አማኑኤል ኃይለ የአይደር ሆስፒታል ሜዲካል ዳይሬክተር፣ ዛሬ እንግዲህ ከቤተሰቦ ተነጥለው እዚህ ሆስፒታል ነው ያሉት። እዚህ ሆስፒታል ደግሞ የተለያየ ዝግጅት አለ። ማን ያዘጋጀው? በማን ስም ነው የተዘጋጀው? ምንድን ነው እየተደረገ ያለው? እስኪ ንገሩኝ።
እንግዲህ እንደሚታወቀው ታካሚዎች እዚሁኛው ጋር አሉ በብዛት እና በዚህ የበዓል ቀን ከቤተሰቦቻቸው ተለይተው ነው እዚህ የሚውሉት። ስለዚህ ቤት እንዳሉ እንዲሰማቸው ምን ማድረግ አለብን በሚል የሆስፒታላችን ሰራተኞች እና የኮሌጃችን ሰራተኞች በጋራ በመሆን ሀሳብ አነሱ እና በተቋማችን ደረጃ የቻሪቲ ቡድን ተቋቁሟል።
የበጎ
አድራጊዎች ድርጅት። ምክንያቱም የህብረተሰባችንን ችግር ለመቅረፍ መንግስትን መጠበቅ ብቻ ትክክል አይሆንም፣ እኛም በራሳችን ማድረግ የምንችለው ነገር አለ በሚል የተቋቋመ ቡድን አለ። ያ ቡድን ይህን ኃላፊነት እንዲወስድ በማድረግ እንደምታየው አረጋውያኖች አሉ ከአይደር አካባቢ አስተዳደር አስተዳደር ጋር በመነጋገር እነሱንም አመት በዓል እንኳን አደረሳችሁ ለማለት እናም ተኝተው የሚታከሙ ታካሚዎቻችንንም በሙሉ እንኳን አደረሳችሁ ለማለት ስታፉ ከዩኒቨርሲቲያችን አስተዳደር ጋር የኮሌጅ አስተዳደር ጋር በጋራ በመሆን ነው ይሄን እያደረገ ያለው።
ዶክተር አማኑኤል እንዲሁ ቁጥሩ ይታወቃል እንዲህ በአማካይ ምን ያህል ይሆናል ሰራተኛው ይሄንን ገንዘብ ያዋጣው ታካሚውስ ምን ያህል ይገመታል?
እንግዲህ ያለን አልጋ 500 አልጋ ነው። እስከ 400 አልጋዎች ድረስ ኦኪፓይድ ይሆናል ብዙ ጊዜ። ስለዚህ ኤግዛክት ዛሬ ያለውን ፊገር ባልይዘው እስከ 400 ታካሚዎች አሉን አስተማማኞቻቸውም አሉ። አጠቃላይ እንግዲህ ኦልሞስት ሁሉም ስታፍ ተሳትፏል ማለት ይቻላል። ፈቃደኛም ስለነበር ኮንትሪቢዩት ያደረገው እንደያቅሙ ከትንሽ ብር ጀምሮ እስከ ብዙ መቶ ብሮች ድረስ ያዋጣሉ። በዩኒቨርሲቲ ደረጃም በነፃ 5 በጎች በአስተዳደር ደረጃ እስከ መስጠት እንዲሁም ተደርሷል። በአሁኑ ሰዓት ቋሚ የሆኑ አባላቶችን መመዝገብ አልጀመርንም በበጎ አድራጎት ድርጅቱ በኩል ማለት ነው። ግን ቋሚ የሆነ አባል ኖሮት ከሆስፒታላችንም ውጭ እዚህ ሆስፒታል የሚመጣ ሰው ብዙ ማህበራዊ ችግር አለበት ለመታከም ሲመጣ ያንንም አድሬስ ለማድረግ አቅማችን በፈቀደ ከሆስፒታላችንም ውጭ መስራት የምንችለውንም ለማድረግ ነው። ግን ይህን ያህል አባል ባለንም ኦልሞስት ሁሉም ስታፍ ተሳትፏል በአሁኑ ሰዓት።
ዶክተር አማኑኤል ኃይለ የአይደር ሆስፒታል ሜዲካል ዳይሬክተር እንግዲህ በጣም ነው የማመሰግነው።
እግዚአብሔር ይስጥልን እንኳን አደረሰ።
የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረ ህይወትም እዚህ ዝግጅት ተገኝተዋልና ዶክተር እንዴት ነው ዛሬ አመት በዓል ነው ቤት ከልጆች ጋር ከቤተሰብ ጋር የምትውሉበት ቀን ነበረና ዛሬ ደግሞ ለየት ያለ ነገር ነው እያየን ያለ ነው በአይደር ሪፈራል ሆስፒታል ውስጥ እስኪ ምን ማለት ይችላሉ ዶክተር?
ብዙዎቻችን ያው ቤት ምን ሁሉ ደስ ይለናል ግን ከዛ የበለጠ ደግሞ ሰፊ ማህበረሰብ አለን ነው። እዚህ ዛሬ አረጋውያን አሉ ለነሱ ማህበረሰቡ ያዋጣዋል ዩኒቨርሲቲ የተወሰነ ኮንትሪቢዩት አድርጓል። ከዛ በተጨማሪ ግን በሽተኞች አሉ። እዚህ በሽተኞች ጤነኞች ቢሆኑ ቢወጡ ከቤተሰብ ጋር ቢውሉ ደስ ይላቸዋል። ስለዚህ እኛም ቤት ብንውል ጥቂት ነው የምንሆነው። ከዚህ ወጥተን ደግሞ በጣም ከብዙ የዩኒቨርሲቲ ማህበረሰብም ከታካሚዎችም ከአካባቢ ያሉት ጠዋሪ የሌላቸው ሽማግሌዎች ከእነሱ ጋር መዋል ደግሞ የበለጠ ደስ የሚያሰኝ ነው።
እንግዲህ ይህንን የመራ ያሉት በአይደር ሆስፒታል በመቀሌ ዩኒቨርሲቲ ስር በቅርቡ የተቋቋመው የበጎ አድራጊ ማህበር ወይም ስብስብ ነው እና ይሄ ባህል እንግዲህ ኢትዮጵያዊ ባህልም ነው በሌሎች ዩኒቨርሲቲዎችንም መለመድ ያለበት ይመስለኛል። እና እስኪ ተማሪዎችም ወጣቶችም ማህበረሰቡ ምንድን ነው የሚማረው ከዚሁ?
እንደዚህ አይነት ማህበር በአይደር ብቻ አይደለም ያለን በሁሉም ግቢዎች አሉ። ይሄ ማለት ወገን ለወገን የሚባለው ከእንደዚህ ነገር ነው መጀመር ያለበት። ሁላችን በየቤታችን የሆነ ትርፍ ነገር ይኖራል። ያቺ ትርፍ ለብዙ ሰው ደግሞ ትርጉም ያላት ነው የምትሆነው እና ዩኒቨርሲቲዎች ደሴት መሆን የለባቸውም፣ ዩኒቨርሲቲዎች ችግር ፈች ምርምር ማካሄድ አለባቸው ስንል እንዲህ አይነትም የማህበረሰብ አገልግሎት መስጠት ይኖርባቸዋል። ትልቅ አቅም ስላለ ማለት ነው። ስለዚህ ሌሎችም የሚያደርጉ ሊኖሩ ይችላሉ። ግን እኛ በበኩላችን በጣም ደስ ይለናል ዛሬ ባለው ሁኔታ።
የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ በጣም ነው የማመሰግኖት፣ እንኳን ያደረሶት።
እናንተም መልካም በዓል።
እስኪ ማን ልበል? የት ነው ያለነው? እስኪ ንገሩኝ። አሁን
አይደር ሆስፒታል ነው ያለነው።
ማን ልበል?
ዮናስ ካሳ ይባላለሁ።
እርሶ አስታማሚ ነው? እዚህ
ልጄ ታማል ለማሳከም
በጣም ቆንጆ በዓል እዚህ ሆስፒታል ነው የዋሉት።
አመት በዓል እዚህ ሆስፒታል ያለ በጣም አመሰግናለሁ። ቤቴ እንደዋልኩ ነው የምቆጥረው።
እንኳን አደረሳችሁ።
አብሮ እንኳን አደረሰ።
እናመሰግናለን።
ስሜ ኑር አዲስ ይባል። ልጄ ታሞብኝ እዚህ 4 ወር አካባቢ ነው ያለሁት። እዚህ በጣም ቆንጆ ነው። ቆንጆ ደስ ይላል። በቃ
በዓሉ እንዴት እያሳለፋችሁት ነው?
ቆንጆ ነው። ሸጋ ነው፣ ሸጋ ነው።
እንኳን አደረሳችሁ።
ለሁላችን እንኳን አደረሰ።
አመሰግናለሁ ወንድማችን። እሺ፣
እንኳን አደረሰሽ።
አዎ፣ አደረሰ።
ልጅሽ እንዴት ናት?
ደህና ናት።
እየተሻላት ነው? ለውጥ አላት?
ልስ ሰጥቷታል። ለጣም ቆንጆ ነው።
እስኪ እንኳን አደረሰዎት።
አውሮ እንኳን አደረሰ።
ማን ልበል?
አለቃ ብርሃን ነው የሚባለው። ልጄ ነው የታመመ
እና እንዴት ነው ለውጥ አላት?
ለውጧ ትልቅ ለውጥ ነው ያለው። ይሄ አስደሳች የሆነ አውደ አመት ነው ያዋል ነው።
በሽታዋማ በቃ የምግብ እጥረት ነው፣ ሌላ ችግር የለባት ነው ያሉ። ሰላም ነው?
ስሜ ሲስተር ማህሌት ፀሐይ ይባላል።
ሲስተር ማህሌት እንኳን አደረሰሽ።
አሜን። እንኳን አውራ ደረሰ።
እንዴት ነው በዓል? እንግዲህ የባህል ልብስ ለብሰሻል። ሌላ ጊዜ ቤት ነበር የምትውይው ይመስለኛል። ዛሬ ግን እዚሁ ከህፃናቱ ጋር ከበሽተኞችና ከቤተሰቦቻቸው ጋር ነው እየዋልሽ ያለሽውና
ማለት የዛሬው በጣም ለየት ይላል። በጣም ደስ ይላል። እዚህ በሽተኞች አሉ። ከበሽተኞች ህፃናት ጋር ሆነን በጣም ደስ በሚል ሁኔታ ነው ያሳለፍነው እና የእነሱ ደስታ ሳይ እኔም ከእነሱ በላይ ነው ደስ ያለኝና በጣም ደስ ይላል።
በመቀሌ ዩኒቨርሲቲ ስር የሚተዳደረው የአይደር ሪፈራል ሆስፒታል በቅርቡ በሆስፒታሉ ሰራተኞች የተዋቀረው የበጎ አድራጎት ማህበር ከሰራተኛው ያሰባሰበውን ገንዘብ መሰረት በማድረግ ዛሬ በሪፈራል ሆስፒታሉ ከበሽተኞችና ከቤተሰቦቻቸው ጋር እንዲሁም ከሆስፒታሉ አካባቢ የሚገኙ አረጋውያን ጋር አብሮ በዓሉን እያከበረ ነው ያለው። ዶክተር ገሊላ እንኳን አደረሰሽ።
እንኳን አብሮ አደረሰሽ።
ከየት ነው የመጣሽው?
የመጣሁት ከኢሊኖይስ ሺካጎ ነው የመጣሁት። እዛ ነው የምኖረው ከባለቤቴና ከልጆች ጋራ። የመጣሁት ለስራ ነው በአብዛኛው፣ ምክንያቱም እኔ ዩኒቨርሲቲ ኢሊኖይስ አት ሺካጎ ነው የምሰራው እና ጊዜን ከፋፍዬ ግማሹን ጊዜ ወይ ማማ እሺ ግማሹን ጊዜ ከፍዬ የተወሰነ ጊዜ ኢትዮጵያ መጥቼ እሰራለሁኝ እና አስተምራለሁኝ እዚህ። ስለዚህ አሁን ይሄን ወር እዚህ ቆይታ ለማድረግ ነው የመጣሁት እና በአጋጣሚ ደግሞ በስራ ላይ ሆነን እያለ ሆስፒታል ላይ ነው በአጋጣሚ ይህን እድል መኖሩ የሰማሁት ከሁለት ቀን በፊት እና በጣም ስለደገፍኩት እና በሀገራችን ባህል ደግሞ በዓልን የምናከብረው ብቻችንን ሳይሆን ከህብረተሰባችን ከማህበረሰባችን ጋር ስለሆነ ያንን እድል ለማግኘት ብዬ ነው የሚመጣሁት ለመሳተፍ ፈልጌ። እጅግ በጣም ደስ ይላል፣ በጣም ደስ ይላል።
ዶክተር ገሊላ እንኳን አደረሰሽ።
እንኳን አብሮ አደረሰን። ማ ቴንክ ዩ ሴቭ ሶ ማች ቴንክ
ዩ። ማን ልበል?
እሺ፣ ኬን እባላለሁ።
ኬን አሜሪካዊ ነው?
አዎ ነኝ። አዲስ ነገር ነው ለማየት ጥሩ ነው፣ ቆንጆ ነው። አይ ሃቭንት ሲን ዲስ ቢፎር ኢን አ ሆስፒታል። ገና ሴሌብሬሽን ጥሩ ነው፣ ቆንጆ ነው።
እንኳን አደረሰ
ለሁላችንም።
አቶ ይርጋ ገብረዝጋብሔር ከኦሳ
የኤድስ መከላከያና ማህበራዊ አገልግሎት ድርጅት። መንፈሳዊ ተግባር በመንፈሳዊ በዓል ሲቀናጅ ብዙ ጊዜ ያልተለመደ ነው። ብዙ ጊዜ መንፈሳዊ በዓል ስጋዊ በሆነ ቦታ ነው የሚከበረው። አሁን ግን መንፈሳዊ በዓል በመንፈሳዊ ተግባር ያውም ከሆስፒታል ደግሞ የሚጠበቅ ተግባር ነው እና ለሌሎችም አርአያ የሚሆን ነው። በቅርብ ጊዜ ሁለቱም ትልልቅ ካምፓሶች ይህንን ማህበር እንደ መልካም ተሞክሮ ወስደው የራሳቸው ማህበር ያደራጃሉ ተብሎ ይጠበቃል።
ዶክተር ፋሲካ አምደስላሴ እስኪ ስሜትዎን ይንገሩኝ።
አስፍተን ካሰብን ደስታው ልክ በሰፋኑ መጠን ይሆናል ማለት ነው። ስለዚህ ቤታችን ብቻ ከሆነች ደስታ ቤት ብቻ ትሆናለች። ግን አሁን መጠሌን ደግሞ እንደ ቤታችን አይደር አካባቢ እንደ ቤታችን አስበን ውጭ ደግሞ ከነዚህ ሰዎች ሁሉ ላይ በአንድ ላይ ጊዜ ስናሳልፍ ደስታችን በዛው ልክ ይሰፋል። ስለዚህ በጣም ነው ደስ ያለኝ። ስለዚህ በእንደዚህ አይነት ኦኬዥኖች የጀመርነው ነገር በኋላ በመላው ህይወታችን መረዳዳትን ማዕከል ያደረገ ኑሮ ድንመራ እኛም ተማሪዎቻችንም ያነሳሳናል ማለት ነው። ምክንያቱም ጥቅሙ ዞሮ ዞሮ ለእኛው ነው፣ ደስታው መባረክ ነው። ስለዚህ ያን ነገር ለማሳየት እየሞከር ነው ብዬ አስባለሁ። አይደር ኮሚኒቲ
ዶክተር ፋሲካ አምደስላሴ እንኳን አደረሱት። በጣም ነው የማመሰግነው።
አመሰግናለሁ። እንኳን አብሮ አደረሰን። መልካም በዓል።
በመቀሌ ዩኒቨርሲቲ ስር በሚገኘው የአይደር ሪፈራል ሆስፒታል እየተካሄደ ያለው ልዩ የገና በዓል ዝግጅት ቀጥሏል። እኔ በዚሁ ላብቃ። ለሁላችንም እንኳን አደረሰን። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይ አንተንም እንኳን አደረሰህ። አድማጮቻችንም እንኳን አደረሳችሁ። በነገራችን ላይ ዛሬ ታህሳስ 9 በመሠረቱ ጥንተ ልደቱ ዛሬ ነው። በሁሉም የኢትዮጵያ ኦርቶዶክስ ቤተ ክርስቲያኖች ቅዳሴ ስርዓት አለ። ለሚቀጥለው ዓመት በሰላም ያደርሰን። በዚህ ሙዚቃ ልሰናበት። እኔም ሰሎሞን ክፍሌ ደህና ደሩ
Adam,
Amen.